Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ረቡ መስከረም 7 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመረን።
በምዕራብ ወለጋ መንዲ ከተማ ትላንትና በመንግስት ወታደራዊ ሰፈር ላይ በተወረወረ ቦምብ አንድ ሰው መገደሉና 3 ሰዎች መቁሰላቸውን የዞኑ አስተዳዳሪ አስታወቁ።
በመንዲ ስለተፈጸመው የቦምብ ጥቃትና በጉሊሶ ከተማም በከንቲባው ላይ እርምጃ መወሰዱን መረጃ ደርሶናል። በሁለቱም ቦታ ጥቃቱን የፈጸሙት አባገዳዎች፣ አገር ሽማግሌዎች፣ የሃይማኖት አባቶችና መንግስት ያደረገላቸውን የሰላም ጥሪ ሳይቀበሉ በጫካ የቀሩ የኦነግ ሸኔ ሸማቂዎች እንደሆኑ ነው የሚታሰበው።
የዞኑ ዋና አስተዳዳሪ አቶ ኤልያስ ሙመታ ናቸው። ዘርዘር ያለውን ዘገባ ይዘን እንመለሳለን።
የኤርትራ መንግስት ከ18 ዓመታት በፊት ከህግ ውጪ አስሯቸው የሚገኙ 28 የፖለቲካ ሰዎችና ጋዜጠኞች ያለምንም ቅድመ ሁኔታ በአፋጣኝ እንዲለቅ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ጠየቀ።
Many of them we do not even know whether some of them are in good health or perhaps not even alive.
ማንም አይቷቸው አያውቅም። አብዛኞቹም የጤናቸው ሁኔታ በምን ሁኔታ ላይ እንዳለ አይታወቅም። በህይወት ስለመኖር አለመኖራቸው እንኳን የሚያመለክት ፍንጭ የለም።
የኤርትራ መንግስትን በተመለከተ መግለጫ ያወጣው የአምነስቲ የቀስቀሳና የመንግስት ግንኙነት ክፍል ምክትል ዳይሬክተር አዶቴ አኩዌናቸው ሙሉ ዘገባውን እንመለስበታለን።
በኢትዮጵያ ፈርቀዳጅ ከሆኑ የመጓጓዣ አሳላጮች መካከል አንዱ የሆነው ራይድን በተመለከተ ዘገባም ይዘናል።
እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጀናቸው ብዙ ዘገባዎችን ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
ኤደን ገረመው አብረናችሁ ነናለን። በቅድሚያ ግን
የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎችን እናሰማችሁ። በህዳሴው ግድብ ዙሪያ ካይሮ በተደረገ የሶስትዮሽ ድርድር በግድቡ ውሃ ሞላል ሂደት ላይ የሚቀጥለው ዙር ከሶስቱም ሀገሮች የሚቀርቡ መሪዎች ሐሳቦች ላይ ለመወያየት መስማማታቸው ተነገረ። ኢትዮጵያ በአባይ ላይ የኃይል ማመንጫዎችን መሪ እቅዷን ተከትላ እንደምትገነባ የሀገሪቱ የውሃ የመስኖ ኃይል ሚኒስቴር ዛሬ አስታውቀዋል። አድማጮች የዚህን ዜና ዝርዝር ያለ ዘገባ ከምሽቱ 3 ሰዓት በሚኖረን ጊዜ ይዘን እንመለሳለን። በሌላ ዜና ደግሞ የኢሬቻ በዓልን በተመለከተ ሩጫ ሊካሄድ መሆኑ ታውቋል። ይህንን የሩጫ ስነ ስርዓቱን በተመለከተ ዛሬ መግለጫ ተሰጥቷል። የዚህንም መግለጫ ዝርዝር ያለ ዘገባ ከምሽቱ 3 ሰዓት በሚኖረን ጊዜ ይዘን እንመለሳለን።
ሩዋንዳ በጦርነት ወንጀል ይፈለጋል የተባለው የራንዳ ሁቱ ሚሊሻ መሪ በኮንጎ ዴሞክራሲያዊ ሪፐብሊክ መገደሉ ታወቀ። የሩዋንዳ ሀርነት ዴሞክራሲያዊ ኃይሎች የተባለው ቡድን መሪ ሲልቨስተር ማዱኩሙራ ዛሬ ማለዳ ላይ በኮንጎ ሰሜን ኪቮ ክፍለ ሀገር እንደተገደለ በክልሉ ያሉት ወታደራዊ ምንጮች ለአሜሪካ ድምጽ የማዕከላዊ አፍሪካ አገልግሎት ተናግረዋል። የኮንጎ ወታደራዊ ኃይል ስለ ሚሊሻው መሪ መሞት በትዊተር አረጋግጧል። ወታደራዊ ኃይሎች ማዱኩሙራን ሩዋንዳና ኡጋንዳን በሚያዋስነው ድንበር አጠገብ በሚገኘው ሩችሩ ግዛት ገድለዋል ይላል በትዊተር ላይ የተላለፈው መልእክት። እስራኤል ውስጥ ትላንትና በተካሄደው ብሔራዊ ምርጫ ሙሉ በሙሉ አሸናፊ ሆኖ የወጣ የለም ተባለ። በአሁን ወቅት ከሞላ ጎደል ሁሉም የምርጫ ድምጾች የተቆጠሩ ሲሆን የቀድሞ የእስራኤል ወታደራዊ ኤታማዦር ሹም ቤኒ ጋንስ መሃለኛ አቋም ያለው ሰማያዊና ነጭ ፓርቲ የቤንያሚን ኔታንያሁ ሊኩድ ፓርቲን በጥቂት በልጧል። ይሁንና ሁለቱም ፓርቲዎች 120 መቀመጫዎች ባሉት ምክር ቤት የብዝሃነት ቦታን ይዘው መንግስት ለመመስረት የሚያስፈልገውን 61 መቀመጫዎችን ለማግኘት አልቻሉም። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
ጋምቢና ቪኦኤ
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው ያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው የዕለት ርዕሳችን አስደምጣችሁ።
በምዕራብ ወለጋ መንዲ ከተማ ትላንት በመንግስት ወታደራዊ ሰፈር ላይ በተወረወረ ቦምብ አንድ ሰው መገደሉንና 3 ሰዎች መቁሰላቸውን የዞኑ አስተዳዳሪ አስታወቁ። ለትላንቱ የቦምብ ጥቃትም ሆነ ቀደም ሲል በጉሊሶ ከተማ ከንቲባ ላይ ለተፈጸመው ግድያ ተጠያቂው በአካባቢው የሚንቀሳቀሰው ታጣቂ ቡድን ኦነግ ሸኔ ነው ሲሉ የዞኑ አስተዳዳሪ አቶ ኤልያስ ኡመታ ለቪኦኤ በሰጡት ቃል ተናግረዋል። የሸማቂዎቹ መሪ ናቸው የሚባሉትን ሰው ኩምሳ ድሪባ ወይም ጃል መሮን በስልክ ለማነጋገር ተሞክሯል። ክሶቹ ላይ ምላሽም ሰጥተዋል። ሪፖርተራችን አኮር መልካ ተከታዩን ዘገባ አሰናድቷል።
በምዕራብ ወለጋ መንዲ ከተማ ውስጥ በሚገኝ ወታደራዊ ሰፈር ላይ ትናንት ከረፋዱ 5 ሰዓት ገደማ ተፈጸመ ያለውን ጥቃት ማየቱን አንድ ማኝ እንዲህ ይገልጻል። እኔ የመንግስት ወታደሮች የሰፈሩበት አካባቢ ነበርኩ። ከቀኑ ለአምስት ሰዓት ሩብ ጉዳይ ላይ ትልቅ የፍንዳታ ድምጽ ተሰማ። የቦምብ ፍንዳታ እንደሆነ ያስታውቅ ነበር። ከጥቂት ደቂቃዎችም በኋላ ከግቢ ውስጥ ጩኸትና ለቅሶ ተሰማ። ማንነቱ እንዳይገለጽ የጠየቀው የአይን እማኝ ነኝ ያለው ሰው ቦምቡን የወረወረውን ሰው ማንነት እንደማያውቅ ተናግሯል። በጥቃቱ የተገደለውንም ሆነ የቆሰሉትን ሰዎች ቤተሰቦች በስልክ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። የመንዲ ሆስፒታል የሕክምና ኃላፊ ዶክተር አዳም ወልድራ ቀላል ጉዳት ደረሰባቸው ያሏቸው 3 ሰዎች ሆስፒታላቸው ውስጥ ታክመው መሄዳቸውን ገልጸው አንድ ሰው ግን ሆስፒታል የደረሰው ብዙ ደም ፈሶት ሕይወቱ ካለፈ በኋላ መሆኑን ተናግረዋል። አደጋውን ጥሏል ስለሚሉት ወገን ማንነት የዞኑ ዋና አስተዳዳሪ አቶ ኤልያስ ኡመታ ይህንን ብለዋል።
ካምፒ ወራና ኬሳ ምንደር በተመ ሚዳንገው ሰለካ አገኘና
በመንዲ ስለተፈጸመው የቦምብ ጥቃትና በጉሊሶ ከተማም በከንቲባው ላይ እርምጃ መወሰዱን መረጃ ደርሶናል። በሁለቱም ቦታ ጥቃቱን የፈጸሙት አባገዳዎች፣ አገር ሽማግሌዎች፣ የሃይማኖት አባቶችና መንግስት ያደረገላቸውን የሰላም ጥሪ ሳይቀበሉ በጫካ የቀሩ የኦነግ ሸኔ ሸማቂዎች እንደሆኑ ነው የሚታሰበው። አንዳንድ የሸማቂዎቹ አባላት አሁንም በሰላማዊ መንገድ ትጥቃቸውን ፈተው እየገቡ በመሆኑ ሌሎችም በሰላም ተመልሰው እጅ ቢሰጡ የሚደርስባቸው ችግር የለም። ምክንያቱም እነሱም የኦሮሞ ልጆች ናቸውና። የሶስተኛ አካል አደራዳሪነት ግን አስፈላጊ አይመስለኝም። ምክንያቱም ሸማቂ ቡድኑ ህጋዊ አካል ያለው የፖለቲካ ድርጅት አይደለም። ነገር ግን መሳሪያቸውን በመፍታት ቢገቡ በሰላም ላይ አብሮ መስራት ይቻላል። ገለልተኛ የሆነ ሶስተኛ አካል በእነሱና መንግስት መካከል ጣልቃ ቢገባ ለውይይት ዝግጁ መሆናቸውን የሸማቂዎቹ መሪ ናቸው የሚባሉት ኩምሳ ድሪባ ከዚህ ቀደም ገልጸው የነበረ ቢሆንም የዞኑ አስተዳዳሪ በሰጡት ምላሽ ግን ሸማቂ ነው የሚባለው ቡድን አንዳንድ አባላት ቀደም ሲል እጃቸውን ሰጥተው መቀላቀላቸውን ጠቁመው የቀሩትን ቢገቡ በሰላም ለመቀበል ዝግጁ መሆናቸውን አስታውቀዋል። የሸማቂዎቹ መሪ ናቸው የሚባሉትን ኩምሳ ድሪባ ወይም ጃል መሮን በስልክ አግኝቼ ስለተጠቀሱት ክሶች ምላሽ እንዲሰጡኝ ጠይቄያቸው እንዲህ ብለውኛል።
አመረካቲ ወራን ብልሱማ ኦሮሞ ወራነ ወሊድ ማለት ኡመታ ሰኑሞ መቃ ወራነ ብልሱማ ኦሮሞ ዲ
የኦሮሞ ነጻነት ታጣቂ እንደሱ ታጥቆ በሚንቀሳቀስ ሰራዊት ላይ ካልሆነ በስተቀር በመንግስት ተይዞ በእኛ ስም እንግልት እየደረሰባቸው የሚገኙ ሰዎች ላይ ቦምብ አይወረውርም። ይህ ወቀሳ አይመለከተንም። እነዚህ ሰዎችን ቦምብ ወርውረውባቸው ጥቃት የፈጸሙት የመንግስት ወታደሮች እንደሆኑ መረጃ አለ። የጉሊሶ ከንቲባንም ከሆነ እኛ አልገደልናቸውም። የክልሉ መንግስት ከመንግስት ውቅና ውጪ የሚንቀሳቀሱ ታጣቂዎች ላይ እርምጃ እንደሚወስድ ሰሞኑን መግለጫ በማውጣቱ እርምጃ እየወሰዳችሁ ነው ለተባለው በመገናኛ ብዙሃን የሚወጣ መግለጫ አስበርግጎን እንዲያለ እርምጃ የሚያስወስደን ነገር አይደለም። ለወደፊት ያለን ቅድም መታገል ነው። የሚደመደመውም በኦሮሞ ህዝብ ድል ይሆናል። በሌላ በኩል ግን በሸማቂዎቹ ታጣቂዎችና በመንግስት ኃይሎች መካከል የሚስተዋለው ግጭት ህብረተሰቡ በሰላም ወጥቶ እንዳይገባ እንቅፋት መሆኑንና ስጋትም ያሳደረባቸው መሆኑን የገለጹ የምዕራብ ኦሮሚያ ነዋሪዎች ገለልተኛ አካል ጣልቃ ገብቶ እንዲያወያይ መምከራቸውን በዚሁ ሰሞን መዘገባችን ይታወሳል። ለአሜሪካ ድምጽ ናኮር መልካ ፋምቦ።
አድማጮች እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። የኤርትራ መንግስት ከ18 አመታት በፊት ከህግ ውጪ አስራቸው የምትገኘውን 28 የፖለቲካ ሰዎችና ጋዜጠኞች ያለምንም ቅድመ ሁኔታ በአፋጣኝ እንድትለቅ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ጠየቀ። አምነስቲ በኤርትራ የሚገኙ እስረኞች እንዲለቀቁ መወትወት ከጀመረ አመታት ተቆጥሯል። የትግረኛ ክፍል ባልደረባ በትረ ስልጣን መግለጫውን ተንተርሶ የድርጅቱን የመንግስት ግንኙነት ምክትል ዳይሬክተር አዶቴ አኩዌን አነጋግሯል። ሲሆን ግርማ ዝርዝሩን ይዛለች።
ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የህሊና እስረኞች እንደሆኑ የሚያምነው በኤርትራ በእስር ላይ የሚገኙ ጋዜጠኞችና ፖለቲከኞች የታሰሩበትን 18ኛ ዓመት ለማስታወስ ትላንት የተጀመረውን የማህበራዊ ሚዲያ ዘመቻ አስመልክቶ ባወጣው መግለጫ እነዚህ ጋዜጠኞች ከታሰሩበት መስከረም ወር 1993 ዓመተ ምህረት ጀምሮ በህይወት ስለመኖራቸው ስለጤናቸውም ሆነ ስላሉበት ሁኔታ የታወቀ ነገር የለም ብሏል። አምነስቲ ኢንተርናሽናል እነዚህ የህሊና እስረኞች የሚላቸው በኤርትራ የሚገኙት እስረኞች እንዲለቀቁ መሟገት ከጀመረ 18 ዓመታት ቢቆጠርም ከኤርትራ በኩል ግን ምላሽ አለመገኘቱን አስታውሷል። 11ዱ ፖለቲከኞች የኤርትራ መንግስት ምርጫን በማካሄድ ህገ መንግስቱን አክብሮ ለህግ በላይነት እንዲገዛ ለፕሬዝዳንት ኢሳያስ አፈወርቂ ግልጽ ደብዳቤ በመጻፋቸው መታሰራቸውን ያስታወሰው የአምነስቲ መግለጫ 17ቱ የታሰሩት ደግሞ ለፕሬዝዳንቱ ስለተጻፈው ግልጽ ደብዳቤ ዘገባ በማቅረባቸው ነው ብሏል። እነዚህ ጋዜጠኞችና ፖለቲከኞች ከተያዙበት ጊዜ ጀምሮ ስለሚገኙበት ሁኔታ አንድም የተሰማ ነገር የለም። ሰይፍ ማንጌጎ የአምነስቲ ኢንተርናሽናል የምስራቅ አፍሪካና የአፍሪካ ቀንድ አካባቢ ምክትል ዳይሬክተር ናቸው። እስረኞቹ ፍትህ እንዲያገኙ መወትወት ከተጀመረ 210 ዓመታት ሊደፍን ነው ካሉ በኋላ ይህንን ሁኔታ የበለጠ አስከፊ የሚያደርገው ደግሞ ኤርትራ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል መሆኗ ነው ማለታቸው በመግለጫው ላይ ተጠቅሷል። ቪኦኤ ያነጋገራቸው የድርጅቱ የቅስቀሳና የመንግስት ግንኙነት ምክትል ዳይሬክተር አዶቴ አኩዌ ቀኑን አሳዛኝ የማስታወሻ ቀን ብለውታል።
No one has seen many of them. We do not even know whether some of them are in good health or perhaps not even alive.
ማንንም አይቷቸው አያውቅም። አብዛኞቹም የጤናቸው ሁኔታ በምን ሁኔታ ላይ እንዳለ አይታወቅም። በህይወት ስለመኖር አለመኖራቸው እንኳን የሚያመለክት ፍንጭ የለም። ድርጅታችን በዚህ ዘመቻ ለማድረግ እየሞከረ ያለውም ኤርትራ ውስጥ በእስረኞች ላይ የተፈጸመ ያለው በደል ትኩረት እንዲያገኝ ነው።
አያይዘውም በኤርትራ እስር ቤቶች ውስጥ የሚገኙት እነዚህ እስረኞች ብቻ እንዳልሆኑ እናውቃለን። ትክክለኛ የእስረኛ ቁጥርም በእጃችን የለም። በዚህ 18 ቀን ዘመቻም በእስር ላይ የሚገኙትን ግለሰቦች ስራና ታሪክ በማጉላት እንዲታወሱ እናደርጋለን ብለዋል። ይህም በኤርትራ መንግስት ላይ ግፊት ለማሳደር እንደሚረዳ ይናገራሉ።
We will be publicizing the cases of and the names of the individuals how they were detained. We will be
የታሰሩትን ሰዎች ስምና ማንነት አካተን ጉዳያቸው በዝርዝር ታትሞ እንዲወጣ እናደርጋለን። ከኤርትራ ጋር ግንኙነት ያላቸው ሌሎች መንግስታትም የእስረኞቹን ሁኔታ በሚገባ እንዲረዱትና እስረኞቹ ለምንና እንዴት እንደታሰሩ በመጠየቅ የኤርትራን መንግስት እንዲወተውቱ የቅስቀሳ ስራ እንሰራለን። የኤርትራ መንግስት ወካዮችም እነኚህን ሰዎች እስካሁን ለምን እስር ላይ እንዳቆያቸው እንዲጠየቁ ግፊት እናደርጋለን።
አዶቴ አኩዌ አስመራ የሚገኘው የኤርትራ መንግስት ዓለም አቀፍ ጫናን ተቋቁሞ ይህንን የሰብአዊ መብት ጥሰትን ለመቀጠል የሚያሳየውን ጠንካራ አቋም ድርጅታቸው እንደሚረዳ ገልጸው መሰረታዊ የሆነውን የሰብአዊ መብት እንኳን ለምን እንደማያከብር በተደጋጋሚ ሊጠየቅ እንዲያከብርም ሊወተወት እንደሚገባ ይገልጻሉ። የኤርትራ ጎረቤት ሀገር በሆነችው ኢትዮጵያ ብዙ ለውጦች እየታዩ መሆኑን ያስታወሱት አዶቴ እንዴት በኤርትራ ምንም አይነት ለውጥ አይኖርም ሲሉም ይጠይቃሉ። መላው ዓለም ይህንን ተገቢ ያልሆነ እስር በመቃወም መብታቸው ከተጣሰው እስረኞች ጎን እንዲቆም ድርጅታቸው ጥሪ እንዳቀረበ ገልጸው እርሳቸውም ይህንኑ ውትወታ ያጠናክራሉ። አምነስቲም ሆነ የእስረኞቹ ቤተሰቦች እስረኞቹን ለማየት ምንም አይነት መንገድ እንዳላገኘ ገልጸው በእነዚህ 18 ቀናት ዘመቻም እስረኞቹ እንዲፈቱ ከፍተኛ ጉትጎታ እንደሚደረግ ጠቁመዋል። በዚህ የአምነስቲ መግለጫ ላይ የኤርትራ መንግስት ያሚሰጠውን ምላሽ ለማግኘት በቪኦኤ በኩል ተደጋጋሚ ጥረት ቢደረግም ጥረታችን ሳይሳካ ቀርቷል። የኤርትራን መንግስት ምላሽ እንዳገኘን ይዘን እንመለሳለን።
በኢትዮጵያ ፈርቀዳጅ ከሆኑት የመጓጓዣ አሳላጮች መካከል አንዱ የሆነው ራይድ ድርጅት ስራውን አቁሟል መባሉ ስህተት መሆኑን፣ ሆኖም በስራው ላይ ጫናዎች እየደረሱበት መሆናቸውን ለአሜሪካ ድምጽ ገለጸ። የድርጅቱ ዋና ስራ አስኪያጅ ሳምራይት ፍቅሩ በቅርቡ በአዲስ አበባ ከተማ የትራንስፖርት ባለስልጣን በኩል ወጥቷል የተባለው የኮድ 3 መኪኖች ላይ ገደብ የጣለ ህግ የራይድ ተጠቃሚ ሾፌሮችን እንዳሳሰበ ተናግረዋል።
አይ ስታንድ ዊዝ ራይድ የተሰኘውን የማህበራዊ አውታሮች ዘመቻ ተከትሎ በገጾቻቸው ብቅ ያሉት የከተማዋ ከንቲባ ኢንጂነር ታከለ ኡማ በበኩላቸው የቴክኖሎጂ ፈጠራ መከልከል ወይም ማፈን ስራችን አይደለም ብለዋል። ደንቡ የተገልጋዮችን ደንነት የማስጠበቅ ግብ እንዳለውም ተናግሯል። ሀብታሙ ዝርዝራለሁ።
ራይድ ከአምስት ዓመታት በፊት ስራውን የጀመረ ተጓዦችና የመጓጓዣ አገልግሎት የሚፈልጉ ግለሰቦችን የሚያገናኝ አውታር ነው። እንደ ድርጅቱ ኃላፊ የቀደመ ማብራሪያ ከሆነ አገልግሎቱን ከ200,000 በላይ የአዲስ አበባ ከተማ ነዋሪዎች ይጠቀማሉ። ከ1,000 በላይ በድርጅቱ ስር የተመዘገቡ የታክሲና የንግድ ተሽከርካሪ ባለንብረቶች ድርጅቱ ባዘጋጀው መተግበሪያና የቀጥታ ስልክ ስርዓቱ በኩል ከደንበኞች ጋር ይገናኛሉ። በአማራጭ እጦት ለተቸገረው የአዲስ አበባ የትራንስፖርት ሁኔታ በመልካም ጭላንጭልነት ሲጠቀሱ ከነበሩ አገልግሎቶች መካከል አንዱ የሆነው ድርጅት ስራውን ሊያቆም ነው የሚለው ጉዳይ አየለው ሲሰማ ነበር። የድርጅቱ መስራችና ዋና ስራ አስኪያጅ ሳምራዊት ፍቅሩ ግን ድርጅቱ ስራውን እንዳላቆመ፣ ሆኖም ለወሬው መነሻ የሆነ ውጥረት መኖሩን ይናገራሉ።
መነሻ ምንድን ነው? አዲስ መመሪያ አውጥተናል አሉ የአዲስ አበባ ትራንስፖርት ባለስልጣን። ያ መመሪያ ደግሞ ራይድን ኦፕሬት እንዳያደርግ የሚያደርገው ነው የሚል ወሬ ነው መነሻው። እንዲሁም ደግሞ ያው ከዚህ በፊትም ተፈጥሮ የነበሩ ሙሉ ለሙሉ ራይድ ላይ ፎከስ ያደረገ ኮንቲኒስሊ ሊጣሾ ባልስጣኑ ራይድ ራይድ እያለ ራይድ ይለጋል ነው ብሎ በጣም ብዙ ኪዮስ ፈጥሮ ነበርና ከዛ ጋር የተያያዘ ነው አዲሱን መመሪያ ማውጣታቸው ነው ይህንን ያመጣው።
የአዲስ አበባ ከተማ የትራንስፖርት ባለስልጣን ከሰሞኑ የታክሲ አገልግሎት በሚሰጡ መኪኖች ዙሪያ ደንብ አውጥቷል። ደንቡ ኮድ 1 መለያ ያላቸው መደበኛ የታክሲ መለያ ቀለም ተቀብተው ህዝብን እንዲያመላልሱ ከተፈቀደላቸው መኪኖች ውጪ ሌሎች ማናቸውም የንግድ መኪኖች የታክሲ አገልግሎት እንዳይሰጡ የሚከለክል ነው። ይህ ደንብ ኮድ 3 መለያ ያላቸው የንግድ መኪኖችን በመጠቀም በራይድ አውታር በኩል አገልግሎት ሲሰጡ ለነበሩ ሹፌሮች ጫና መፍጠሩን ስራ አስኪያጁ ይናገራሉ።
ሰርስ ሰለሞን ባለፈው ሰኞ ለታ በአቶ ፈርማንታጅን አሳፋ መዝገቡ ሬዲዮ ፕሮግራም ላይ እዛ ላይ የተናገሩት ምንድን ነው? እኛ ኮድ 1 ታርጋ ስለከለከልን በኮድ 3 ታርጋ ተደብቀው ኢሌጋል ስራ ይሰራሉ፣ ኮድ 3 መስራት አይችሉም። ይህን ነገር መግለጫ ሰጥተው ነበር ዶክተር ሰለሞን። እሱ ብቻ ሳይሆን ተስፋ መዝገቡ በኮድ 3 የሚሰራ የትራንስፖርት አገልግሎት የለም ህጉ ያሰጠ፣ ስለዚህ እነዚህ ኢሌጋሎች ናቸው ብሎ መግለጫ በጣም ደጋግሞም ስለተናገረ የእኛም አባሎች የሚያገባሮች በጣም ተረብሸው ነበረ።
ከባለድርሻ አካላት ጋር በቂ ውይይት ሳይደረግበት ደንቡ መውጣቱ የፈጠረባቸውን ግራ መጋባት ያልደበቁት ስራ አስኪያጇ ድርጅቱ የቴክኖሎጂ ፈቃድ አግኝቶ እንደሚንቀሳቀስ፣ የኮድ 3 መለያ ተጠቃሚ ሾፌሮችም ህጋዊ የንግድ ፈቃድ አውጥተው እየሰሩ እንደሚገኙ ጠቅሰው አሁንም ቢሆን ስራቸውን ለመቀጠል እየሞከሩ እንደሆነ ተናግረዋል። ሰሞነኛውን ደንብ የቴክኖሎጂ መስክ ፈጣሪዎችን ጅምር የሚያቀጭጭ እርምጃ አድርገው የቆጠሩ አይ ስታንድ ዊዝ ራይድ፣ ከራይድ ጋር እቆማለሁ የሚል ዘመቻ ከፍተው የከተማው አስተዳደር ጫና ፈጣሪ ነው ያሉትን ደንብ በድጋሚ እንዲመለከት ጠይቀዋል። ለዚህ መልስ በሚመስል መልኩ የአዲስ አበባ ከተማ ከንቲባ ኢንጂነር ታከለ ኡማ በፌስቡክና ትዊተር ገጻቸው ላይ መልእክት አትመዋል። የቴክኖሎጂ ፈጠራ መከልከል ወይንም ማፈን ስራችን አይደለም፣ እናደርግም አንችልም፣ ደግሞም አይገባም። በዘንድሮ ዓመት ብቻ ከ10,000 ወጣቶች በላይ የሥራ ዕድል በዚህ ዘርፍ ይፈጠርላቸዋል። የመመሪያው ፍሬ ሐሳብ በዚያው ወደ ተቃኘ ነው። ተግባቦት ላይ ግልጽ ያልሆነ ነገር ካለ ይስተካከላል። የታክሲ አገልግሎት የሚሰጡ የቴክኖሎጂ ፈጠራ ሥራዎች ለማበረታታት የታሰበ አሰራር ነው። ለኮድ 3 እንዲሁም ለኮድ 1 ቴክኖሎጂዎች ይሰራል። የተገልጋዩን ደህንነት መጠበቅም የጋራ ስራ ይሆናል። ኮድ 3 የንግድ ፍቃድ ሲያስፈልግ፣ ኮድ 1 ግን የንግድ ፍቃድ ሳያስፈልጋቸው በቴክኖሎጂው ተጠቃሚ ይሆናሉ ይላል መልእክቱ። ስላዲሱ ደንብ ሀተታ ያቀረቡ የሀገር ውስጥ የመገናኛ ብዙሃን እንዳስተውቁት የንግድ ታርጋ ተለጥፎባቸው የታክሲ አገልግሎት የሚሰጡ ሾፌሮች 3000 ብር ይቀጣሉ። ጥፋቱን ለ3 ጊዜያት ያክል ከተጋገሙት ከ10000 ብር ቅጣት ጋር የመንጃ ፍቃዳቸውን ሊነጠቁም ይችላሉ። በአዲሱ ደንብ ዙሪያ ማብራሪያ ለማግኘት ወደ አዲስ አበባ ከተማ አስተዳደር ስልክ መተን ነበር። ጉዳዩ ይመለከታቸዋል የተባሉትን በመክፍል ከንቲባ ማረግ የኢኮኖሚ ክላስተር አስተባባሪ የሆኑት ዶክተር ሰለሞን ኪዳኔ ስልክ ላይ ከትናንት ጀምሮ ደጋግመን ደውለናል። እናገኛቸው አልቻልንም። ጥረታችን ይቀጥላል። ለአሜሪካ ድምጽ ራዲዮ ሀብታሙ ዚዩም ዋሽንግተን ዲሲ።
የአሜሪካ ድምጽ ራዲዮ በደንቡ ላይ ማብራሪያ እንዲሰጡን ለማድረግ ትላንትናና ዛሬ ወደ ከተማው ትራንስፖርት ኃላፊ ዶክተር ሰለሞን ኪዳኔ ደጋግሞ ቢደውልም ልናገኛቸው አልቻልንም። ምላሻቸውን እንዳገኘን ይዘን እንመለሳለን። ተከታዩ ዘገባችን ሴቶች በጋቢና ነው። ተምሳሌት ኪችን የተሰኘ የሙትስ ሙሉ ለሙሉ ሴት ተቀጣሪዎች ያሉት ሴቶችን ለመደገፍ የሚሰራ ሬስቶራንት አጋር መስራች ፍትህ አስራት ናቸው እንግዳችን። ኤደን ገረመው ቆይታ አድርጋለች።
የሴቶችን ህይወት እንዴት እንቀይር? እስከ መቼ ነው ሴቶች ሳይማሩ የተሻለ ስራ ሳያገኙ የራሳቸውንም የቤተሰባቸውንም ህይወት ሳይቀይሩ የሚኖሩት? ሴቶች ቢማሩ ቢሰሩ የተሻለ ቤተሰብ፣ የተሻለ ማህበረሰብ፣ የተሻለች አገር ትኖረናለች ያሉ 3 ወጣት ሴቶች ሳይማሩ መስራት የሚችሉት የሚቀላቸውን ነገር ተጠቅመን መጀመሪያ የስራ እድልን እንፍጠር ብለው ያሰቡት ሳምራይት ሜስነር፣ ማስረሻ አየለና ፍትህ አስራት ተምሳሌት ኪችን ብለው አዲስ አበባ ሳርቤት አካባቢ ምግብ ቤት ከፈቱ። ከመስራቾቹ አንዷ የሆነችው ፍትህ አስራት ስለ ተምሳሌት ኪችን አመሰራረትና አላማ እንዴት አካፍለናለች።
ተምሳሌት ኪችንን ያሰብነው ሴቶች ላይ መስራት ነው። ሁሉም ሰው እንደሚረዳው የምግብ ኢንዱስትሪው ደግሞ ለሴቶች በጣም ቅርብ ነው። የቤት ውስጥ ያለው የምግብ ኳሊቲ ነው እንግዲህ የትኛውም ሆቴል ቢገባ መለኪያው፣ እና ያንን የሚያውቁት እናቶች፣ ሴቶች እና እህቶች ናቸው። እና በዚህ ኢንዱስትሪ ላይ ብንሳተፍ የተሻለ ከሴቶች ጋር በቅርበት መስራት እንችላለን፣ ብዙ ሴቶችን ማገዝ እንችላለን ብለን አሰብልና ከዛ ነው እንግዲህ ተምሳሌትን ያሰብነው።
ለተምሳሌት ኪችን ሰራተኛ ለመቅጠር ያወጡት መስፈርት ብዙዎችን ያስገረመ ነበር።
እኛ የምንፈልገው ብቻዋን ቤተሰብ የምታስተዳድር ብት ወንድሞቿን የምታስተምር ወይም ደግሞ እናቶች የሆኑ ስራ ያል እንደሌላቸው ግን ችሎታ ያላቸው መስራት የሚፈልጉ ሴቶች የምንፈልገው ብለን ነው። ግን ስልጠና ይሰጥ ነበር። ለማወቅ ከነበራቸው ጉጉት ጋር ተጨምሮ በጣም ብዙ ለውጥ ያመጡ እስካሁንም ብዙ ነገር የሚሰሩ ሴቶች አብረውናል።
ተምሳሌት ኪችን ለሴቶች የስራ እድል ፈጥሮ ተመጣጣኝ ክፍያ ከመክፈል በዘለለም ለሰራተኞቹ ሁለንተናዊ ድጋፎችን ያደርጋል።
ሰራተኞች ሁለንተናዊ የሆነ እድገት እንዲያድጉ ነው እና በእኛ ማህበረሰብ ሴቶች ጉዳይ ብለው ለራሳቸው ሰርተው ጥሩ ነገር መብላት ልምድ ስለሌላቸው እዚህ በስራ ቦታ ላይ እያሉ ምግብ እናዘጋጃለን። እዛ ባለፈ በወርሃዊ የንጽህና መጠበቂያ እቃዎችን እንሰጣለን። በጣም የምንኮራበት ሰሞ የሚማሩ ሰራተኞችን እናስተምራለን። የቴክኒክ ክፍያ እየከፈልን እንዲሰሩ እንዲለወጡ እናግዛለን። እንዲቆጥቡ ደግሞ እናበረታታለን። በተለይም ደግሞ በየአመት ባሉ በቁጠባቸው ሂሳባቸው ላይ እንደ ቦነስ ብር በማስቀመጥ ቁጠባ እንዲለማምዱ እንዲችሉ እናረቃለን። ሌላ ለሰራተኞቻችን የሕክምና ወጪያቸውን እንችላለን። ሁሉ ጊዜ የምንነግራቸው ራሳቸውን ካልወደዱ ራሳቸውን ካልተንከባከቡ ቤተሰቦቻቸውም ለሀገራቸውም መሆን አይችሉም። በስሜታቸው ደግሞ ውስጣቸው ምን ይሰማቸዋል? ምን ውስጥ ውስጧን ይበላል? በጎ ፈቃደኞች አሉ፣ ካውንስሊንግ መስጠት የሚፈልጉ ነው። ለእነሱ ማማከር እድል እንሰጣለን። በበጎ ፈቃደኞች እንግሊዝኛ ቋንቋ እናስተምራለን። ንግዳቸውን ለመጀመር መነሻ ያጡ እንጀራ፣ እንቁላል፣ ቅመማ ቅመም፣ በርበሬ፣ ሽሮ እንደዚህ አይነት ነገሮች ለምሳሌ አቅራቢ በመሆን ንግዳቸውን እንዲያሳድጉ ለሴቶች እድል እንሰጣለን።
ፍሬዎች ሽፈራው በተምሳሌት ኪችን ውስጥ ካሉ ሴት ሰራተኞች አንዷ ናት። በስራ አስኪያጅነት ድርጅቱን እየመራች ትገኛለች። ቀን ቀን እየሰራች ማታ ማታ በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት ውስጥ የአካውንቲንግ ትምህርቷን ተምራ ዘንድሮ ተመርቃለች። በሌሎች ምግብ ቤቶች ውስጥ ቅዳሜና እሁድ ስራ ስለሚበዛ እረፍት መውሰድ አይታሰብም። ተምሳሌት ግን ስራዬና ትምህርቴን እንዳቻችል ረድቶኛል ትላለች።
ያው ተንሳሪት እንደምታወቀው ሁላችንም ሴቶች ነን። እዚህ ከተማ ውስጥ ብዙ ጊዜ ክፍተት አለ። ቅዳሜና እሁድ በጣም ቢዚ ይሆናሉ ተብሎ ስለሚታሰቡ ለትምህርት እድል የላቸውም እና ይሄ ቤት ግን ምንም ደሞዝ ሳይቆርጥብኝ ለቀረቡባቸው ቀናቶች እድል ሰጥቶኛል። ቅዳሜም እሁድም ትምህርቴን በአግባቡ እንድከታተል ጎን ለጎን ስለ ቤተሰብ የተለያዩ አጫጭር ስልጠናዎች ይሰጣሉ። እናም ከዛም በላይ ደግሞ ተደርጎልኛል ማለት ነው ለኔ።
ከተመሰረተ አራተኛ አመቱን ለመያዝ ጥቂት ወራቶች የቀሩት ተምሳሌት በዚህ ጊዜ ውስጥ በቋሚነት 23 ሰራተኞችን ቀጥሮ ሁለተኛ ቅርንጫፍም ለመክፈት ተፍ ተፍ እያለ ነው። ሙሉ ለሙሉ ገቢው ሴቶችን ለመርዳት የሚውለው ይሄ ፕሮግራም በአዲስ አበባ ቆሼ አካባቢ ለሚገኙ ችግረኛ መመገቢያ መርሃ ግብሮችም በአይነት ድጋፍ ያደርጋል። ይህ ሁሉ ስራ ሲሰራ ግን መንገዶች ሁሉ አልጋ ባልጋ እንዳልሆኑ ፍትህ አጽንኦት ሰጥታ ትናገራለች።
በጣም ከባድ ነገር የጀመርነው ቢዝነስ ሞዴል የሰራን ያለነውን አላማ መረዳት የሚከብደው በጣም ብዙ ሰው ነበር። በቀላሉ ገንዘብ ለመሰብሰብ ያዘጋጀነው አላማ ብሎ የሚያስበው ሰው ነበር። አላማችንን በሰዎች አእምሮ ለማስረጽ በጣም ከባዱ ነገር ነበር። ሁለተኛው ደግሞ ምንም አይነት የህግ ከለላና ድጋፍ የለም። ለማንኛውም ንግድ ነው የተመዘገብነው ልንሰራም የነበረውም እና እሱ ደግሞ በጣም ከባድ ነበር። በተለይም ደግሞ ግብር በመክፈሉ ላይ አልነበረም ጥያቄያችን። አሰራር ላይ አጣይዶች ላይ ከምንደግፈው አላማ አንጻር እንኳን እና ነገሮች ቀለል እንዲሉ እንጠይቅ ነበር እና ይሄ ግል ጉዳያችን ተብለን እናውቃለን እና የምንሰራውን ስራ የማይረዳ የህግ ማዕቀፍ ነበር።
ፍትህ ስታጠቃልልም መንግስት እንደ ተምሳሌት ላሉ ማህበረሰብ ተኮር ስራ ለሚሰሩ ድርጅቶች የተለየ የህግ ማዕቀፍ ሊያበጅላቸው እንደሚገባ አሳስባለች። ይህንን አላማ ለሚደግፉ የህብረተሰብ ክፍሎችም ስራቸውን መተው እንዲጎበኙ ጥሪ አቅርባለች።
አሁን ሰዓቱ የሙዚቃ ነው። የጋቢና ቪኦኤ እንግዳ ለአድማጮቻችን ምርጫ አለው።
ሚካኤል በላይነ ባላለው እና ይህ ምርጫ ለጋቢና VOA አድማጮች ነው። መመርጥላችሁ ዘፈን አብረን ተጉዘናል ሁሉም ትሪዮናል የሚለው ነው። የምመርጥላችሁ ምክንያት ከዚህ የበለጠታ ወዳቸው ብዙ ዘፈኖች አሉ። በእርግጥ ግን ዛሬ አሁን ካለንበት ሁኔታ አንጻር እና እንደ አንድ የኢትዮጵያ ህዝብ አብረን ረጅም ጉዞ ተጓዝን፣ አሁን ያለው ነገር ደግሞ አልፎ ሁሉም ጥሩ እንደሚሆን የሆነ እምነት ስላለኝ ያንን ለማስተላለፍ ሁሉም ትሪዮናል አብረን ተጉዘናል ይላልና ከቦብ ማርሊ ዘፈን ላይ የተቀዳ ነው። ትንሽ ወደ እኛ እንዲመለስ ተደርጓል። ኦሪጂናል ጸሐፊው የዚህና ወደ እኛ የመለሰው ደረጀ መኮንን ነው። ሌሎች የለም። አሁን ታዋቂ በጣም ሙዚቃ የቀረው እሱ ነው። አመሰግናለሁ።
ሚካኤል በላይነህ። እንግዲህ አድማጮች በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አማሪክ በትዊተር እንዲሁም ሃሽታግ ጋቢና ቪኦኤ በመጠቀም አድርሱን።
ጋቢና ቪኦኤ @voanews.com የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁም የኢንስታግራም ገጾቻችንን ተከተሉ።
2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል።
አድማጮች እንግዲህ የዛሬው ጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀን ልንሰናበታችሁ ነው።
ፕሮግራሙን በመምራት አብረናችሁ የቆየነው ጽዮን ግርማና
ኤደን ገረመው ነበርን። ዝግጅታችንን በማቀናበር ደግሞ ሞክቤል ያቤሮ ነው።
አብሮን የነበረው ሁሉም ጥሩ ይሆናል በሚለው የሚካኤል በላይነህ ዘፈን እንሰናበታለን። ደህና ደሩ።